ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 3 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ሚና ቅድሚያ መብት ረገጣ ሁሉም ከኛ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ዘገባ እናቀርባለን። በመጨረሻም ከጋዜጠኛ አናንያ ሶሪ ጋር ያደረግነውን ቃለ ምልልስ ሶስተኛውና የመጨረሻውን ክፍል አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው። የባለድራው ምክር ቤት አመራርና አባላት መታሰራቸውን አስመልክቶ እስክንድር ነጋ ረቡዕ ሐምሌ 3 ቀን እየሰጡት የነበረው ጋዜጣዊ መግለጫ የቀሮ ቡድን አባላት ለን በሚሉ ግለሰቦች ባነሱት ረብሻ ምክንያት የተቋረጠ መሆኑ ታውቋል። ረብሻውን ያነሱት ኦብሬት የራሳቸው ናቸው ተብለው የሚጠረጠሩ ሲሆን የወረበሎቹ መሪ ከቀናት በፊት በህገወጥ መንገድ የከንቲባነቱን ስልጣን ከያዘው ከታከለ ኡማ ጋር ሲመጥር እንደነበር ከፎቶግራፍ ማስረጃ ጋር አንዳንድ ወገኖች ይፋ አድርገዋል። በረብሻ ምክንያት ስብሰባው ከመቋረጡ በፊት የምክር ቤቱ አመራር አባላት በስፍራው ለተገኙ ጋዜጠኞች ባሰሙት የአቋም መግለጫ ላይ አገዛዙ ለአዲስ አበባ ህገወጥ ከንቲባ ከመሰየም ጀምሮ በአዲስ አበባ ላይ የሚሰጠው መግለጫ ኢዲሞክራሲያዊ መሆኑን እና ህዝብን የማይወክልም መሆኑን ገልጸዋል። በመቀጠልም አገዛዙ በምክር ቤቱ እንቅስቃሴ ላይ የሚወስደው ተጽዕኖ ከጊዜ ወደ ጊዜ እየተባባሰ ሄዶ በአሁኑ ወቅት ወደ ለየለት የኃይልና የጭቆና ደረጃ ደርሶ ይገኛል ካለ በኋላ ከሰኔ 17/2011 ጀምሮ የምክር ቤቱ ዋና ጸሐፊ ኤልያስ ገብሩ፣ የምክር ቤቱ የህዝብ ግንኙነት ኃላፊ ስንታየው ቸኮል፣ የአራዳ ክፍለ ከተማ አመራር የሆነው የተመረጡት መርከቡ ኃይሉና በኃይሉ ማሞ እንዲሁም በርካታ አባላትና ደጋፊዎቹ ለእስር የተዳረጉ መሆኑን ገልጸዋል። የእስር እርምጃው አጥብቆ አውግዞ ያለምንም ቅድመ ሁኔታ ከእስር እንዲፈቱ አስገንዝቧል። በኢትዮጵያ በለውጥ ስም ሲካሄድ የነበረው የማስመሰያ ሂደት አክትሞ አይን ያወጣም ባገነን አገዛዝ እየተመለሰ መሆኑን ብዙዎች በመናገር ላይ ናቸው። በባህር ዳርና በአዲስ አበባ ሰኔ 15 ቀን ከተፈጠረው ሁኔታ ጋር በአገዛዙ እየተካሄደ የሚገኘው የጅምላ እስር በዓለም አቀፍ ተቋሞች ውግዘትና ተቃውሞ እየደረሰበት መሆኑ ታውቋል። አምነስቲ ኢንተርናሽናል ማክሰኞ ሐምሌ 2 ቀን ባወጣው መግለጫ ሰሞኑን በጋዜጠኞችና በሚዲያ ላይ የሚካሄደው ዘመቻ ከጥቂት ጊዜ በፊት አዲሱ ሹምና አገዛዙ ባለስልጣኖች የፕሬስ ነጻነት ለመጠበቅ የሰጡትን ቃልና መሐላ የሚቀለብስ ነው ብለዋል። ሰሞኑን በተፈጠረው ሁኔታ ጋዜጠኞች መታሰራቸውና በወታደሩ ላይ የሚደረጉ ትችቶችን በመቃወም ጋዜጠኞችን ለማሰር አገዛዙ የሰጠው ማስጠንቀቂያ ከዓመት በፊት ወደ ነበረው አፋኝና አምባገነን ሁኔታ መጓዝ ነው ካለ በኋላ የታሰሩ ጋዜጠኞች አለምንም ቅድመ ሁኔታ በአስቸኳይ መፈታት ያለባቸው መሆኑን አስታውቋል። የአስራ ቲቪ እና የባሌራ ጋዜጣ ዋና አዘጋጅ የነበረው በሪሁን አዳን እና ቀደም ብሎ የእንቁ መጽሔት አዘጋጅ በአሁኑ ወቅት የባለድራ ምክር ቤት ዋና ጸሐፊ ኤልያስ ገብሩ ታስረው በጸረ ሽብር ሕግ መከሰሳቸውን አገዛዙ ትችት የሚያቀርቡትን ለማጥቃት የሚወስደው የማስመሰል ክስ ነው ብሎታል። ሲፒጄ በሚል የእንግሊዝኛ ምህጻረ ቃል የሚጠራው የጋዜጠኞች መብት ተከራካሪ ድርጅት ደግሞ ማክሰኞ ሐምሌ 2 ቀን ባወጣው መግለጫ በኢትዮጵያ ያለው አገዛዝ የኢንተርኔት ሚዲያዎችን በመዝጋትና ጋዜጠኞችንና ሌሎች ዜጎችን በጅምላ እያሰረ መሆኑን ገልጿል። ተቋሙ አገዛዙ ወደ ቀድሞ ቦታው እየተመለሰ መሆኑን ገልጾ ከዓመት በፊት ለውጥ መጣ ብለን የፈረደቅነው ወቅቱን ያልጠበቀ እርምጃ ይሆን ወይ በማለት ራሱን ጠይቆ ለወደፊቱ ሁኔታው የሚያሰጋ ነው ብሏል። ከ1987 ዓመተ ምህረት ጀምሮ የወያኔ አገዛዝ የኢትዮጵያ ህዝብ አንጡራ ሀብት የሆኑትንና በመንግስት ስር የነበሩ 370 የማምረቻ ድርጅቶችን ለግል ባለሀብቶች መሸጡና ከሽያጩም 49.1 ቢሊዮን ብር ገቢ ማግኘቱ ይታወቃል። ከሸጣቸው መካከል ከ49 ድርጅቶች ከ5.1 ቢሊዮን ብር በላይ ያልተቀበለ መሆኑን የመንግስት ልማት ድርጅቶች ይዞታና አስተዳደር ኤጀንሲ ለዜና ተቋሞች ከሰጠው መረጃ ለማወቅ ተችሏል። እያንዳንዱ ድርጅት ለግል ባለሀብቶች በተሸጠበት ወቅት የተቋሙን 35% ወዲያውኑ እንዲከፍል፣ ቀሪውን 65% የሚሆነውን ደግሞ በ5 ዓመት ጊዜ ውስጥ እንዲከፍል ስምምነት የተደረሰ መሆኑ ቢታወቅም የተጠቀሱት ድርጅቶች ስምምነታቸውን ባለማክበራቸው ገንዘቡ ሳይቀባ የቀረ መሆኑን ተቋሙ በዝርዝር ገልጿል። ከ49 የምርት ድርጅቶች መካከል 19 ክስ ተመስርቶባቸውና ተፈርዶባቸው ገንዘቡን የማስመለሱ ሂደት የተጀመረ መሆኑ የተገለጸ ሲሆን ቀሪዎቹ 30 ግን ገና ክስ ያልተመሰረተባቸው መሆኑ ታውቋል። ሙዲ እየተባለ የሚጠራው የዓለም አቀፍ የብድር ይዞታ ደረጃዎች ድርጅት በሰጠው መግለጫ በኢትዮጵያ ውስጥ እየታየ ያለው የፖለቲካ ውጥረት በኢኮኖሚው እንቅስቃሴ ላይ ከፍተኛ ተጽዕኖ ሊያስከትል ይችላል ብሏል። በባህር ዳርና በአዲስ አበባ የተከሰተው ሁኔታ ከፍተኛ የፖለቲካ ውጥረት የፈጠረ በመሆኑ በተለያየ የልማት ግንባታዎች ሊሰማሩ በሚችሉ ባለሀብቶች እምነት ላይ ከፍተኛ ተጽዕኖ እንደሚኖረው ገልጸው በተለይም ከአንድ ዓመት በኋላ በሚደረገው ምርጫ ጋር ተያይዞ የሚፈጠረው በጎሳ ላይ የተመሰረተ ሽኩቻ የስጋቱን ደረጃ ከፍ ያደርገዋል በማለት ሙዲ ያለውን ስጋት ገልጸዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
ያቀደለውና ሞሪ ባለ እዳ አይቀበለውም የሚለውም ከዚህ ቦታ አለው። ህዝብ ድምፁን ሲቀማ አገሩን ሊቀሙት ሲነሱ ለውጥ በደሞ አምጥቶ አንተ አይደለህም እኛ እንጂ ሲሉት ዝም ካለ ራሱ በራሱ ጨፍሩብኝ እንጂ እንዳለ ቢቆጠር ስህተት አይሆንም። አሜሪካና እነ ሳውዲ ሲጭኑብን ጫንቃ ማቅረባችን አጀብችን መቀበላችን ሙሲያችን ማለታችን ጥፋታችንን ከራሳችን ላይ አያወርደውም። ምንም እንኳ ይህ ወቀሳ ከተማውንና በባዕድ አገር ነዋሪውን በሰፊው የሚመለከት ቢሆንም በጅምላ ህዝብ ማለቱ ስህተት ቢሆንም የትዝብቱ መልእክት ግልጽ ነው ማለት እንችላለን። ለለውጡ ማንታገለ ችግሩ የኢትዮጵያ ለውጡ አምጪ ማን ተባለ? ማንኛለ ሹሙና ጓደኞቹ የቅጽበት የሽሞቹ ጡት አባቶች ሞግዚቶች ማስተጋባታቸው መጠበቅ ያለበት ነው። ያልፈታውን እስረኛ ፈታ፣ ያልሰረዘውን ህግ ቀየረ፣ ያላመጣውን ለውጥ አመጣ የሚሉ ናቸውና ሽሞቹ ቡችሎቻቸው ናቸውና ተንከባክበው የያዟቸው መጋዣዎቻቸው ናቸውና ለውጥ አምጪዎች አብዛሪዎች ብለው ቢዋሹላቸው አግባብ አለው። ህዝብ ደም ገብሮ ያመጣውን ለውጥ እኛ መጣን ብለው ሲረገረጉበት ማጨብጨብ ሳይሆን ማውገዝ እንዳለበት በቅጡ ስላልተረዳ ቀጣፊዎቹ በድፍረት በመድረክ አበየውበት ይገኛሉ፣ ይታያሉ። በቅርቡ በሹሞቹ የተገደሉት ብርጋዴር ጀነራል አሳምነው ሳይቀር በተስፋ ሹሙን ሙሴ በሚል አይነት አወድሰውት ነበር። ዘረኛው ግን የዘሬን ብተው ይዘርዝረኝ ብሎ ዘረኛ ኃይሉን አሰልፎ በአዴን አዴፓ የሚባል ቀጠኛ ተጠቅሞ በሳቸውም ላይ በአማራውም ህዝብ ላይ መዝመቱን ይኸው እያየን ነው። ሚናችንን አስቀምጠን ስንገኝ ባንዳ አርበኛ፣ አገር ወዳድ ዘረኛ፣ ቡከም ጀግና ማን ምን እንደሆነ ይደባለቅና ዘረኛውን አገር መሪ፣ ፈሪውን አዋጊ ብለን ወደ ገደል ጉዞ መያያዙን እንገደዳለን። ስንቱን ዋሾ ሀቀኛ ብለን አቅፈን ሲዘርፉን ሊያታግሉን ነው ብለን ተጃጅለን ሲነዱን ጎማ ሆነንላቸው ከርመንስ የለ። ይህ ሊቀጥል የሚጠበቅ ሊሆን የማይችል ነው፣ አገር አልባነትን ፈላጊ ካልሆንን በቃ። እንደ ኦነግ መሪዎች ፈረንጅ ቅኝ ሊገዛን ያምር ነበር ባይ ካልሆንን በቃ ያለው አማራጭ በጥናትና ቁርጠኛነት ዘረኞቹን ተብሎ ማስወገድ ብቻ እንደሆነም ግልጽ ነው። ሹሞቹ ለ27 ዓመት ወይነው ከወያኔ ጋር ሆነው ሲበድሉን የከረሙ ዘረኛ ወሬዎች ናቸው። እንደ እባብ ተሸንቅቀው ኦዴድ ሳይሆን ኦዴፓንን ስላሉ የተለወጠ ነገር የለም። ኢህአዴግ ነን ብለውናል። ማን የወያኔን አዋጆች ነክቶ ደፍሮ ሲሉም ፎክረውብናል። ይኸው በወያኔ ህግ ተብዬ መሰረት በርካታ ሰዎችን ሽብርተኛ ብለው እየያዙ ናቸው። ያው እንደ ወያኔ በጋዜጠኞችም ላይ ተነስተዋል። የፈረደበት አማራ ላይ ኢህአፓ ላይ በሰፊው በመዝመት ላይ ናቸው። ያው እንደ ወያኔ ይዋሻሉ፣ ግን ቅጥፈቱ ቅንብር ላይ ወያኔ ትንሽ ሳይበልጣቸው ስላልቀረ እነ ኮሎኔል የሰው ሙሳቂያ መሆናቸው አልቀረም። መፈንቅለ መንግስት ከማዕከል ሳይሆን ከባህር ዳር ሊደረግብን ነበር ብለው በላይ በላዩ የዋሹትና አቀረብነው ያሉት መረጃና ሰነዶች ዘረኝነት ያን የወለደው ጭንቅላት ብቻ የሚያፈልቀው ነው ተብሏል። ውዥንብር ለተወሰነ ጊዜ ቢሰፍንም ከመጀመሪያው ከመነሻው ሊካድ የማይችለው ሀቅ ሹሞቹ ወይም ኦህዴድ ወይም የኦሮሞ ዘረኞች የመጡት የብዙሃኑን ህዝብ መብትና ህልውና ለመርገጥ መሆኑ ነው። ያደጉት የወያኔን ዘረኛ ወተት ተግተው መሆኑን ማንም መርሳት አልነበረበትም። 27 ዓመት ሌላው ቀርቶ ኦሮሞ ሲፈጅ የት ነበሩ? ለራሳቸው ግብ ሜንቻ ሜንቻ ባዩን ቀጥረው በሌሎች ላይ ያሰማሩትስ እነሱ አልነበሩም? ዛሬ ሽሞቹ ያው ነው የተባለ ጽንፈኛ አንድን ሳይቀራቸው ዙሪያቸው ሰብስበው ሁለቃቸው ህዝብን ያስገድላሉ፣ ባንክ ያዘርፋሉ፣ ቤት ያቆርሳሉ፣ ህዝብ ያፈናቅላሉ፣ ይስፋፋሉ፣ አማራው ላይ የፈሪ በትራቸውን ይሰነዝራሉ። በባህር ዳር ብቻ ሳይሆን በቡራዩ፣ በአጣዬ፣ ለገጣፎ፣ ሻሸመኔ፣ ቤኒሻንጉል፣ ቅማንቱን ወዘተ እንደሚያሰልፉና ወንጀል እንደሚፈጽሙ ከመነሻቸው እና ከቆየ ይዘታቸው የተሰወረ ሀቅ አልነበረም። ከጃኔያቸውና ከባድ አብሎስ ያፈሰሰባቸው አሜሪካን ቢሆን በአድንቋሪ ፕሮፓጋንዳ ደግፎ ሊያሻሽጣቸው ቢሞክርም ከመነሻቸው የታወቀው ሀቅ ዘረኞች መሆናቸው፣ ለኢትዮጵያ ሳይሆን ለባዕድ ማደራቸው፣ ጸረ አማራ መሆናቸው፣ ለስልጣን ለመመረጣቸው ማጠየቂያ እንደነበር የታወቀ ነው። የሹሞቹ የፖለቲካ ችሎታ እምብዛም መሆኑን የተረዱት ባዕዳን ማለትም አሜሪካ አንድም በሂደቱ እነገሌ ድርጅት እንዳይገኙ ብሎ ሲያዟቸው፣ በሌላ በኩል ደግሞ ወዲያውኑ 7 የፖለቲካ አማካሪዎች ሰጥተው ዳድ ያስብለዋቸዋል። አንዳንዴ የሽሙ ይዘት የፈረንጅ ቃና መያዙና ህዝብን ማስገረሙ አማካሪዎቹ የኦባማ አካሄድና ቃና ሰጠነው በሚል የለገሱት ምክር ህዝብን ወደ ትዝብት መክተቱ አልቀረም። ሰውየው ተፈጠፈሰ ኢትዮጵያን አወረደ ተጥለሰለሰ ትችቶች በሰፊው ተደምጠዋል ኢትዮጵያ ይነሱ ሲብለው የዘራበሩት በወያኔ ያልተለመደ ሆኖ ያንዳንዶችን ቀልብ ቢስብም ነፍሳቸው የምትሾፈረው በጠባብ ብሔረተኛነት በመሆኑ ሳይውል ሳያድር እንደ ተራበጀ ሁሉንም ከኛ ብለው አዲስ አበባን ሳይቀር ሊቦጭቁ በመነሳታቸው ራሳቸውን ጊዜ ሳይበጁ በሚገባም ገልጠዋል። ዛሬ ሹሞቹ ዘረኛና ያው የወያኔ ልጆች መሆናቸውን የሚገልጽ ሰው አንድም ያነሱ ጀሌ ነው አያም ጅልነቱ ወንጀል ደረጃ የደረሰበት ማፈሪያና ጭልጥ ያለ ባንዳ ከሃዲ ብቻ ነው። ከቡራዩ እስከ ለገጣፎ፣ ሻሸመኔ፣ ድሬዳዋ፣ ጋምቤላ፣ ጊዲዮ፣ አሶሳ፣ አጣዬ፣ ራያ ወዘተ የፈሰሰው ደም ሁሉ የረገጠብን ደም ስህተት አይሆንም። ታሪክ ደግሞ ህዝብን ክደው ኢትዮጵያን ክደው ለጠላቶቹ ያደሩትን ሹምባሾችና ከንቶዎች መቼም አይረሳቸውም። ኬንያ ጀመር እንጂ አላበቃም። ታከለውማ አርካብን አስልቋል። የወያኔ ዝርፊያ በኦነግ ኦዴፓ የጠራራ ፀሐይ ባንክ ዘረፋ ተጠግቷል። ሙስና በሽበሽ ነው። ላይታችሁ ኦዴድ ኦዴፓ የአሶሳ በደኑ ነፍሰ ገዳዮች እነ ሌንጮ የተደባለቁት ሆኗል። የአማራውን ህዝብ ቅስም መስበር ጥናታቸውና እቅዳቸው ከወያኔም ጋር የተቆራኘ ነው። አብረው የፈጠሩት ሴራ ለመሆኑ ምስክር ጥሩ የሚለን አይኖርም። ሊበላት ያሰባትን ቆቅ ጅግራ ይሏታል እንዲሉ መፈንቅለ መንግስት የሚል ስቅኝ ሽፋን ፈጥረው አደገኛ ሆኑብን ያሏቸውን አማራዎች ገለዋል። ትጥቅ ለማስፈታትና በአዲስ አበባም በጎንደር ወዘተ ተቃዋሚዎችን ለማፈንና ለማገድ ተንቀሳቅሰዋል። የኬንያዎች ሆድ ገና አልሞላም። ገና ብዙ ግፍ መፈጸማቸው አይቀሬ ነው ብሎ መገመትና በጊዜ የሚገባቸውን ቅጣት ለመስጠት መዘጋጀት መደራጀትና ለመረረት ትግል መነሳት ያስፈልጋል። መደናገር በራስ ላይ ጥይት መተኮስ ነው። ቆረጥ አድርገን ሰማት ግበራ አቁመን ጎድለን ስንገጥማቸው መዳረሻቸው እንደሚጠፋ ቀደምም ያየነው ነውና አሁንም አገዛዙን በህብረትና በቆራጥነት በሁለገብ ትግል ከማጥቃት ሌላ ምንም አማራጭ ምንም መፍትሄ የለም። ይህንን ማለት እንደዚህ መደምደም የሚያስገድደን ነባራዊው ተጨባጭ ሁኔታ እንጂ ሌላ ምንም አይደለም። የሀገራችንን ህልውና መጠበቅ ወሳኝ ስለሆነ እንጂ ጦርነትን ፈልገን አይደለም። ህዝብን እርስ በርስ አፋጅተው በግርግሩ ኢትዮጵያን ሊያጠፉ ሩዋንዳ፣ ሶማሊያ፣ ዩጎዝላቪያ ሊያደርጉና ያቺ ያ የሚሏት ቅዠታቸውን እውን ሊያደርጉ አፊረዋልና በዝምታ ልናያቸው የሚታሰብ አይደለም። ከኢትዮጵያ ውጭ ተስፋ ሀገር የሌለው የኢትዮጵያ ህዝብ ሀገሩን በዋዛ ለማንም ወሮ በላና ከሃዲ ሊያስረክብ ዝግጁ አይደለም። ከዚህ ሌላ መጠበቅም ከፍተኛ ስህተት ነው። አማራን አጠፋለሁ ከሚለው ያልተናነሰ ኢትዮጵያዊነት ያቸንፋል። ውድቀት ለወያኔ ኢህአዴግ፣ ዘረኝነት ይውደም። በትግላችን አፈናውን ወንጀሉን እናስቆም።
ከናቴ ማህፀን ሲጀምር ቋጠሮ አካል ጠናፍጠኝ ለዚች ዓለም ኑሮ ውስጧ ተቀምጬ ሰማው ለነበር ከበት ገዚ ቀምጭ እባክሽ አየኝ አያገኘኝ ብዬ አልቆለል አልኳል ልቅጠማምዬ ሐዘን ሊቀውጣ እያሰላሰለች ከረዥም ሰንፈር ልጄ አትመችኛለች። ሞትና መወለድ የማይቀር መሆኑን መቅሳት እንደማችል የተፈጥረው ህጉን ምርጫ እንደሌላት በሲቃ ተናግራ ይውጭ እንዲያለ ስራቿን ወጣጥራ አልቀረም መወለድ ከና ብቅ እንዳልኩኝ ከዚህ ለጠላሁት ከዚ ተጋለኩኝ ፊት ለፊቴ ሆኖ ከብሪ እያየኝ አንቺ ያህያ ልጅ ወረንጭላ እያለ ጠው ጠው በይለኛል ባልበላ ወንድ ወሰድ ባነካካ ሸንበቆ አጥንት ሁለት እግሯን አስሮ ከኔና አፈር ጥሎ ያላገጠብን በጀርባ ትንጋ ያለረህ ደራሄ የመግን ምጋታ አይኗ ከኔ ጋራ ይዞ ይከራ እኒ ከሳታዋ ዝቃራ ሲበዛ ጠቀይ ማንቆ አንገቷን ጠይዛ አርሲያት አድፋት ልጄ ልጄ እያለች ለመጨረሻውን ይህምል ወንድምሽን አባትሽን ለበላ ታክስ ዳሪ ይሁንልሽ ማላ እኔ የረገጠኝ አንቺንም እንዳይረግ ብድር መላሽ አባት በቆመል ከእጁ ልጠጥና ማሰሪያውን ገመድ ቀጥቀጣሽ አባሪ አድርግልኝ አመድ ልጄ በርቺ ብላ ቃል ግቢልኝ አለች እግሯ ስጣ አንቺ ታይን ስካላት አውደረ የግፍ ለማከራው ከማጅ ይበጣ እንመናው ቢያሎ ደማሚን አስፈን እኔ አልገዛም ከማጅ አላስ ኢትዮጵያ ናቴ ጀግና ወላጅቷ ከሰሽና ከተማንዶ ልጄ በመሃል እኔ ልጄ በሰብሰ አይነ ገረችኝ ተደቀለች እንዴ ሲልደር ያንቃጨለብኝ ፍጭ ሲሞከረም አልዳ
አለም እንዴት አደርሽ እንደምን ከርምሻል ጋ ተናሽ ነው ጡብቶ ብሻል የነ ማምበከና የነ ማን ፈረተ የትቤት ፍሽታው ደራ የቱት ማክ ለበሰ የትን ሰማው ነበ የየለታሪ ajere na sanye wada burgwa dashi amrom na ter geburtu melenya pai patar nora sinkubad sinya dadetanya dadetanya ገደኛ ምንጎብቴ
ነካው አመጽቻችን በማስከተል ከጋርዴኛ አናኒያ ሶሪ ጋር ያደረግነውን ቃለ ምልልስ ሶስተኛውንና የመጨረሻውን ክፍል እናስተማለን።
የተለያዩ የደህንነት ሰዎችን የአፓ ሬዲዮ ባናገራቸው መሰረት ብዙ የፕሮፓጋንዳ ሰዎች ለምሳሌ አቤት አደባባይ የቦምብ ፈንዳታ ሌሎችም የተቀነባበሩ ሴራዎች ተደርጓል። ከሱ ባለፈ ግን የህዝብ ደግሞ ምንድነው የህዋ ጥላቻ ብቻ ስለነበረበት ተገፍቶ ነው የሚሉ ሰዎች አሉ። ማለትም አብይ ነው ወደዱበት ከነገግሩ በባሰ ሁኔታ የህዋሃትን የመጥላታቸው ነውና አንተ እንዴት ተገመግመዋለህ? ይሄንን የህዝብን አካሄድ እንዴት ተገመግመዋለህ?
አሁን የዚህ አካሄድ በዚህ ጉዳይ ላይ ሙሉ በሙሉ ስህተት ነው። ይሄንን በግልጽና በድፍረት መናገር ይገባል። ምክንያቱም ህዝብ አይሳሳትም በሚል አነጋገር ህዝብን ማሳሳት ተገቢ አይደለም። ህዝብ የሰው ልጅ የሰዎች የግለሰቦች ርክብና ስብስብ አንዱ ያንዱን እያየ በመንጋ ስሜት የመነዳት ነገር ሊኖር ይችላል። ስለዚህ እንደዛ አይነት ህዝብ አይሳሳትም የሚል ነገር ውስጥ መግባት የለብንም እና በዛ ወቅት ህዝቡ በዋናነት ያተኮረው የማይወደውን አካል ወይም የሚጠላውን ኃይል ከማዕከል መወገዱ ነው ያየው። የሚታይ ጠላት ነው ያው በአብዛኛው ሰው የሚመለከተው። ነገር ግን ያ ስርዓት ያነበረውና ያጠነው የብሔር ፌዴራሊዝም ብሔር ተኮር የሆነ ህገ መንግስታዊ ስርዓት በቦታው ነው ያለው። ስለዚህ ሰዎችን በመቀየር ስርዓትን መቀየር ይቻላል ብሎ ማመን አይቻልም። ስለዚህ ከዛ አንፃር በይዘት ለውጥ የለም። ዞሮ ዞሮ ባለው መዋቅር ላይ ነው አዲስ አመራር የመጣው። ያ አመራር ደግሞ በሰነድ መለወጡን የሚያሳይ የፖሊሲና የሪዮት ዓለም ወይም የፕሮግራም ለውጥ ማድረጉን የሚያመላክት በሰነድ የተሰነደ ኦፊሻል ወይም ይፋዊ የፖሊሲ አቅጣጫ ለውጥ አላሳየም። በዛው አብዮታዊ ዲሞክራሲያዊ ሪዮት ዓለም ሳይነካ በዛው ደግሞ የልዩነት ተኮር የብሔር ፌዴራሊዝም መዋቅር ላይ ሆኖ ነው ኢትዮጵያዊነትን ሊሰብክ ወይም ሊሸጥልን የሞከረው። እና ይህንን እንግዲህ ብዙ ጊዜ ከግራ ዘመም ፖለቲካ ስንሳኔ አንጻር ብናየው ኢህአዲጎች ላለፉት 27 ዓመታት በብሔር ከረጢታቸው መጥተው የየብሔር ክልሎቻቸውን ሲያስተዳድሩ አዲስ ገዢ መደብ ሆነው ነው የተፈጠሩት። ምክንያቱም በሚያጋብሱት እና በሚበዘብዙት ንብረት ራሳቸውን ይቻሉ የከበርት የመደብ ሆነዋል። እነሱ የሀብታም መደብ ሆነዋል ራሳቸው። ሰው ያላስተዋለው ኢህአዲጎች ራሳቸውን በኦሮሞ፣ በትግሬ፣ በጉራጌ ወይ በእነዚህ ሁሉ ውስጥ የተውጣጡ አዲስ ገዢ መደቦች ናቸው የሆኑት። ምክንያቱም ከምስኪኖች እና ከጭቁኖች በሚበዘብሩት የጭቃሹ ሆነው ወይም ደግሞ የተዋረድ የህወሓት አሽከር ሆነው በሚያጋብሱት ገንዘብ በየክልሎቻቸው ላይ ያበጡና እየጎለበቱ የመጡ ካፒታል ያከማቹ አዲስ ገዢ መደብ ነው የሆኑት። እና እነሱ የገቡበት አዲስ ቅራኔ ነው እንግዲህ አሁን ወደምናየው ነገር ያመጣል። እና ዞሮ ዞሮ ምን ለማለት ነው፣ በህወሓት ላይ ያለ ጥላቻ ዋና የስርዓቱ ባለቤትና መሐንዲስ ከመሆኑ ጋር ተያይዞ ነው። ያው የህወሓትም ደግሞ መሐንዲስነት ከአቶ መለስ ጋር የተያያዘ ነው። ከአቶ መለስ ሞት በኋላ ያው የተዳከሙና በአቶ መለስ ሌጋሲ ወይም ውርስ ነው ሲሰሩ የነበሩት። ስለዚህ ያ ደግሞ ዘመኑ ከሚያመጣው ቻሌንጅ አዳዲስ ተግዳሮቶች ጋር እና አዳዲስ ሁኔታዎች ጋር ራሱን አዳብት እያደረገ የሚሄድ ዳይናሚክ ሊሆን ስላልቻለ ስለተቀረቀረ ያረጀ እንዲሄድ አስችሏል። ስለዚህ አቶ ኃይለ ማርያም ደግሞ እነዛን አዳዲስ ተግዳሮቶችና ችግሮች ተረድተው ተንትነው መፍትሄ ማመላከት የሚችል የአይምሮ አቅም ያላቸው አይደሉም። ከጀርባው ነው የሚዘውሯቸውም ደግሞ የጉልበተኛ ኃይሎች ናቸው እንጂ ሀሳብ ማፍለቅ ማመንጨት የሚችሉ መሪዎች አይደሉም። ስለዚህ በዚህ መሃል አፈቀላጤዎች፣ ጮሌዎች ለሴራ ያላነሱ ለውቀት ግን ባዶ የሆኑ ባዶ ገረወይናዎች በአፈ ጮሌነት እና በሴራ ከሽማግሌዎች ህዋቶች ስልጣንን መፈልቀቅ ችሏል። ያም ደግሞ በብዙ የኢትዮጵያን ወጣቶች ደምና እስር የመጣ ነው። ዞሮ ዞሮ በዛ ተሳፍረው 4 ኪሎ ቤተ መንግስት መግባት ይቻሉ አሉ። በዛ ወቅት እንግዲህ ሰው የድሮዎቹ የሚያቃቸው አሮጌዎቹ በመውረዳቸው ለለልል እና ሊሰም ይችላል። ነገር ግን ወደፊት ደግሞ ለውጥ በእጁ እንዲገባ ይጠብቃል። በፊት የተሰሩ መጥፎ ስራዎች መታረማቸው ብቻ ሳይሆን ወደፊት የሚሰሩት ደግሞ መልካም ነገሮች እጅ ውስጥ ገብተው የተሻለ ኖራለሁ ወይም የተሻለ ነጻነት እጎናጸፋለሁ ወይም የተሻለ ኢኮኖሚያዊና ቁሳዊ ጥቅም አገኛለሁ ወይ ነው ወጣቱ በተለይ የሚያሳስበው። ስለዚህ እነዛን ነገሮች ደግሞ ዲሊቨር ማድረግ አልቻለም። ተስፋ ወይም የሰብአዊ መብት ጥበቃ ዳቦ ሊሆን አይችልም። ስለዚህ አፍጥተው ይመጣሉ እነዛ ጥያቄዎች። ስለዚህ እነዛን ጥያቄዎች ደግሞ የሚፈቱበት መልስ ስለሌላቸው ወጣቱ በየመንገዱ መኪናና ተሽከርካሪዎችን እያስቆመ ወደ መዝረፍ ነው የገባው። ስለዚህ ወደ ዝርፊያ ኢኮኖሚ ነው የተገባው ልትለው ትችላለህ። እና በዛ ረገድ እንግዲህ በኢኮኖሚያዊ ፈተናዎች መድረክ ላይ ደግሞ ደጋግሞ እየወደቁ እንደሆነ ነው የምናየው። እና የሀገሪቷን አንጡር ሀብቶችም ወደ ግል በማዛወር ወይም በመሸጥ የተሻለ የስራ እድልና ሀብት ፈጥራለሁ ማለትም ዘበት ነው። ስለዚህ እሱንም ለማድረግ ደግሞ መሰረታዊ ሰላምና መረጋጋት ሊኖር ይገባል። እሱም ክንቶት ሆኗል አሁን። ስለዚህ በዛ ወቅት ህዝቡ የበፊት አገዛዝ ጨቋኞች የወረዱ ስለመሰለው ነው ደስታውን የገለጸው። ነገር ግን ያ ደስታ በጥድፊያና በስሜት የተደረገ ነው፣ በችኩልነት የተደረገ ነው። በረጋ ብሎ እጁ ላይ መግባት ያለበትን ነገር እያጣጣመ መሆን ነበረበት። እነዛ ነገሮች ደግሞ አልሆኑም። የቅርስና የይዘት ጉዳይ ነው እንግዲህ አሁንም የያዘን ጉዳይ።
እሺ፣ እንግዲህ ጥሩ ብዙዎቹ ነገሮች አንስታችኋል። ምናልባት እዚህ ጋር ልጠይቅህ የምወደው ነገር ለአራት ወር ጊዜ ታስረሃል። የተፈታው አብይ ከመጣ በኋላ ነው?
አይ፣ የተፈታሁት አብይ ከመጣ በፊት ነው። ግን ኦልሞስት የመጀመሪያው አስቸኳይ ጊዜዎች ለአራት ወር ታሰርኩኝ። ከዛ በመሀል እንግዲህ አንድ ወር አካባቢ ወይ ሁለት ወር ነው የቆየሁት ይመስለኛል። ከዛ በኋላ ያው የውጭ የስልጠና እድል አግኝቼ ወጣሁ። እንደ ሁለተኛ አስቸኳይ ጊዜ አስታውጇል። እዚሁ ውጭ ከሆንኩ በኋላ ነው ቆይቶ ነው ያ ብዬ አስተዳደር የመጣው።
መልካም። እሺ፣ ይሄንን ነገር ያነሳሁት ቅድምም ህዝብ እንደ ህዝብ ተሳስቷል ካልን በኋላ ብዙ ፕሮፓጋንዳዎች ተሰርተዋል። ለምሳሌ የተለያዩ የፖለቲካ ፓርቲዎች አቋም እና አላማ የሌላቸው በኢትዮጵያ ላይ ምን አይነት አላማ ማስፈጸም እንደሚፈልጉ ማያውቁ ለኔ ማለት ነው እንደ ግለሰብ ማያውቁ ግለሰቦች ስርዓቱን በደገፉበት ሁኔታ እንደገና ደግሞ ስርዓቱ ደግሞ ፕሮፓጋንዳውን በሺጥፍ አድርጎ የድራማ አብዮት ሲመስል ድረስ የተንቀሳቀሰበት ሁኔታ ነው ያለውና ዋናው ህዝብን ከማረከበት ወይም ደግሞ ካታለለበት ነገሮች አንዱ ደግሞ የተለያዩ የፖለቲካ ፓርቲ እስረኞችን ፈታ መባሉ ነው። ሆኖም ግን ስቲል አሁንም ድረስ የታሰሩ ግለሰቦች አሉ። ለምሳሌ የደጃዝማች ተሰማ ልጆች አራት ወንድማማቾች፣ መምህር እንደስራቸው አግመሴ፣ እንደውም የኢሃፓ አባላት ወደ ከ10ና ከ11 በላይ ለ29 ዓመታት የተገቡበት አልታወቀም። በሱ ላይም ጥያቄ ተጠይቆ መልስ ያልሰጠበት ሁኔታ አለ እና በታሰሩት ዙሪያ የምትለው ነገር ካለ?
በአብዛኛው ችኩልነት ይስተዋላል። በአብይም በአንዴ መሲህ ለማድረግ ከአምላክ የተላከ ነው እስከ ማለትም የደረሱ ነበሩ እና በኢትዮጵያ ፖለቲካ ውስጥ እንግዲህ ትልቅ ተሳትፎ የነበራቸው የነገሮችን ሂደት እና አቅጣጫ ያውቃሉ የሚባሉ ጭምር ሳይቀሩ በዚህ ምንድን ነው አብይ ማኒያ ይሉታል እንግዲህ በዛ አይነት ባቡር ላይ የተሳፈሩ ብዙ ነበሩ። አንዳንዶቹ እንግዲህ እኔ እንደሚመስለኝ የዓለም ሀያሉ ሀገር እና የኢትዮጵያም ሆነ የምስራቅ አፍሪካ ወጣኝ አሜሪካ ወይም ደግሞ የስቴት ዲፓርትመንት ወይም የሚመለከተው ክፍል በሰጣቸው ትዕዛዝ መሰረት የሚደንሱ ይመስለኛል። ከዛ የተረፉት ግን ባለማወቅ ደግሞ የሚደንሱት ያው የጊዜውን ሙቅታ እና ግለት የሚከተሉ ስሜታውያን ናቸው እና ያው አንዳንዱ ለተቃውሞም ለድጋፍም እኩል ሰልፍ ይወጣል እና የሚወደ ሰልፉን ጫጫታ እና ሙቅታ ነው እንጂ ከዛ የተረፈውን ነገር አይደለም። እና ለአንዳንዱ የሙዚቃ ድግስ የሚመስለውም አለ፣ ለኤርትራ መስክ የሚያደርገውም ይኖራል። እና ብዙ አይነት ነው፣ ድብልቅልቅ ያለ ነው ጎራው። ዞሮ ዞሮ ግን አሁን ለምሳሌ በኢትዮጵያ በመንግስት ደረጃ ከኤርትራ ጋር እርቅ ፈጽሞ ብሔራዊ ጀግኖቻችንን እንደ ኮሎኔል በዛብህ ጴጥሮስ ያሉትን የት እንደገቡ ምን ላይ እንደደረሱ መታወቅ አለበት። ተሰውተውም ከሆነ ለኢትዮጵያ ሕዝብ በግልጽ ሊነገረው ይገባል። ያ ግን ሲሆን አይታይም። አሁን እየታየ እንደውም ያለው ሰሞኑን የትኛው ሀውልት ይሻለዋል የሚል የሀውልት መረጣ ውስጥ ገብቷል። ስለዚህ ሞቷል የሚለውን በተዘዋዋሪ እየነገሩኝ ወይም እያረዱ ነው ማለት ነው። በእኛ ሀገር ደግሞ ባህልና ወግ በመንግስታዊ ስርዓት በትክክል አንድ ነገር ተገልጾ አስፈላጊ ክብር ተሰጥቶት ከዛ በኋላ ነው መሆን ያለበት ነገር የሚሆነው እንጂ ከፈረሱ ጋር የማይነት ነገር ነውና ይሄ የጮሌና የብልጣ ብልጣ ከሄዳለ ነገሮችን አድበስብሼ አልፋለሁ ምን የአብይ አስተዳደር የሚሄድበት የብልጣብልጥ መንገድ አለ። ያ የብልጣብልጥነትን ብዙ ርቀት የሚያስኬድ አይመስለኝም። እና እዚህ ላይ አንድ የከበደ ሚካኤልን ግጥም አስታውሳለሁ። የደንቆሮ መንፈስ ምንኛ ታደለ፣ ብልጥነት አላጣም ጅል እየመሰለ የሚል ግጥም አላቸው መረሰው። እና ምን አይነት ሰዎችን ለመግለጽ ነው? በእነሱ አእምሮና ስሜት ወይም በእነሱ አቅም ብልጥ የሆኑ የሚመስላቸው ነገር ግን ሰው የሚያስተውላቸው ሞኝነታቸውን አይቶና ተገንዝቦ የሚያፍርላቸው ሰዎችን ለመግለጽ ነው። እና በእሳቸው አቅም ብልጥ ሆነው እነዚህን ነገሮች ለመደባበስ ሲሞክሩ እያየን፣ ነገር ግን መንግስትን የሚመራ አንድ የእውነተኛ መሪ ባህሪና ገጽታ ሊላበሱ አልቻሉም። ምክንያቱም ለህዝብ ቆም ያለው ካሉ እና በህዝብ ኦን ቢሃፍ ኦፍ ዘ ፒፕል ወይም ስለ ህዝብ ሆነው የሚሰሩ ከሆነ እነዛ ነገሮች ለህዝብ በግልጽ እየተናገሩ ነው ማድረግ የሚገባቸው። እና የዚህ ኮሎኔል በዛብህ ጴጥሮስንም ጉዳይ አነሳው ከዛ አንጻር ነው። እና የታሰሩ ሰዎችንም ጭምር በያባነትም ሆነ በሌላም የፖለቲካ ድርጅት ውስጥ የነበሩ የታሰሩ፣ የተገደሉ፣ የተረሸኑ ወይም ደብዛቸው እንዲጠፋ የተደረጉንም አካላት ጭምር በግልጽ ነው ዘርዝረው ይቅርታም ከሆነ ሀዘንም ከሆነ ሁሉንም ነገር መደረግ የነበረበት። ነገር ግን የመረጣ ፍትህ፣ የመረጣ ምህረት፣ የመረጣ ፍቅር ነው። እና ያው ዞሮ ዞሮ ሲፈተሽ እና ሲታይ አሁን ላይ በተለይ ብዙ ሰው ከዛ ድንዛዜና አዚሙ የወጣ ይመስለኛል። ያው በገሃድ የሚታይ የኢህአዴግነትና ወይም ደግሞ ያንኑ መንገድ የመከተል ጉዳይ ነው ያለው።
መልካም። እሺ፣ እስቲ ዛሬ ላይ ሆነን ምናልባት የኃይለ ማርያምንና የመለስን ጉዞ አንድ አይነት ተመሳሳይ እናድርገውና አንዳንድ ሰዎች ስቲል ግራ የተጋቡ ስላሉ እነሱንም ማንቃት ስለሚያስፈልግ የኃይለ ማርያምና የመለስን በአንድ ጎን አድርገን የአብይ ደግሞ ዛሬ ላይ በአንድ ጎን አድርገን ምን ልዩነት አለው? ምን የሚያመሳስለው ነገር አለ? የትኛው ብሶ ተገኘ? ምን ላውን ነገር እስቲ ገምግሙን።
የመለስና ኃይለ ማርያም የሚለውን ዝም ብለን መለስ ስለሞተና ኃይለ ማርያም ስለተተካ ብቻ ካልሆነ ኃይለ ማርያም የሚለው ስም ምንም አያስፈልግም። ምንም የጨመረውም የቀነሰውም ጉዳይ የለም። ስለዚህ መለስ ብለን እንያዘው እና የአብይ ዘመን ብለን እንቅፈል
ተቀብያለሁ።
እና ምክንያቱም ያው የኃይለ ማርያም የመለስን ሌጋሲ በሚል ያው የህዋትና የመከላከያ ውስጥ ያሉ ብልሹ ጄኔራሎችን ፍቃድ ማስፈጸም ስለሆነ እና በመለስ ወቅት እንግዲህ አነሰን በዛም የማንወደው ብዙ ነገር ቢኖርም አንድ የሚመራበት ግልጽ የሆነ ርዕዮተ ዓለም አለው። አብዮታዊ ዲሞክራሲ ማን ጠላት እንደሆነ ማን ወዳጅ እንደሆነ በግልጽ አስቀምጦ ጠላትና ወዳጅ የሚሉት ፍረጃዎች ምንም እንኳን የራሳቸው ችግር ቢኖርባቸው፣ ስለዚህ በርዕዮተ ዓለም ደረጃ ወዴት እንደሚያዘነብል በግልጽ ይታያል። ነገር ግን ያ ደግሞ የርዕዮተ ዓለም ታማኝነቱ ወይም አቅጣጫው አንድ ነገር ሆኖ በተግባር ደግሞ ለዛ ርዕዮተ ዓለም ታምኖ ሰርቷል የሚለው ሌላ ቢሆን እና በአቶ መለስ ውስጥ እኔ የሚመለከተው ወይም በዛ አስተዳደር ወቅት ግልጽ የሆነ የአማራ ጥላቻ አላቸው። ግልጽ የሆነ በኢትዮጵያዊነትና በኢትዮጵያዊ ምልክቶች ትዕምርቶች ላይ አመጣና ጸብ የነበራቸው ሰዎች ሰው ናቸው። በተረፈ ግን ለዚህ በቁሳዊ ልማት መንገድ የትግራይን የበላይነትና ልዕልና በማስጠበቅ ረገድ የራሳቸውን አውንታዊ ሚና የተጫወቱ ናቸው። ኢትዮጵያን የሚያህል ሀገር ይዘው ለአንድ ቡድን ልዕልና መረጋገጥ በደንብ የሰሩ ሰው ናቸው። ነገር ግን ከዛም ደግሞ በላይ ለስልጣን ባላቸው ጥም የተነሳ የራሳቸውን ጓዶችን ጭምር ወደ እስር ቤት በመወርወር እና ከስልጣን በማባረር ስልጣንን ጠቅል ለመያዙ የስልጣን ጥማተኛ ናቸው። ነገር ግን የአእምሮ አቅማቸው እና የማሰብ የመተንተን መፍትሄ ማፍለቅ አቅማቸው አው ከዛ ወደ በኋላ ከመጡት ጋር የሚወዳደር አይደለም። እኛ ነቡ እና ለዛ ላሰቡት ለራሳቸው አቋምና አላማ መስፈ የሚያፈልቁ ስለሆነቸው ያ ነገር ግን ለህብረተሰቡ ተርፏል ነው እሱ አጠያቂ ነው። እና በሰባይ መብት ረገድ በአሳምነት በመግለጽ ረገድ በምንድነው ፍትሃዊ የኢኮኖሚ ስርዓትን በማስፈን ረገድ ዜሮ ነው የምንሰጣቸው። በተረፈ ግን ሰላምና መረጋጋትን በአፈናም ጭምር በማስረብ በማስገኘት ለቆምኩለት ለሚሉት ደግሞ ለትግራይ ህዝብ ለተቀል በመስራት ከዛም በላይ ደግሞ ስልጣናቸውን አደላድለው አገሪቱን ወደሚፈልጉት አቅጣጫ በመውሰድ ረገድ ሙሉ ቁጥጥር የነበራቸው ሰው ናቸው። ይሄ በጋድ የሚታይ ነው። እንካደን ብንለውም ይሆን አይደለም። ይሄን በአንድ በኩል አስቀምጠን ከዛ በኋላ ደግሞ በአስዋቢ ዶክተር ነው የሚባለው መሰለኝ በሱ ስንመለከተው ደግሞ ያው ምንም ተስፋ ስብከት ምን ልበል በቃ ባዶ የሆኑ ነገር ግን በተግባር የማይተረጎሙ ሰውን በተስፋ ሆዱን የሚሞሉ ንግግሮችና ትኩሮችን ነው የምናየው። ከዛ በተረፈ የማስታውሰው መተቃቀፍና የፎቶ ፖለቲካ ነው እንጂ በተጨባጭ ሪዮት አለማዊ ሆነ ትንተና መፍትሄ የሚያፈልቅ ሀሳብ አላይባቸው። ነገር ግን በተለይ ብቻ በተለይ በጸረ ትግሬ ጥላቻ በጣም ጫፍ ረግጦ የነበረውን የህብረተሰቡን ስሜት በማጦስ በትግራይ ህዝብ ላይ ጭምር ሊከሰት የነበረውን መጥፎ አደጋ መታደግ ችለዋል። ያም በግልጽ ይታያል። ያም ደግሞ የመጡለት መሲህ ሊሆኑ የተሾሙለት ጉዳይ ሊሆን ይችላል እና ያንን በሚገባ አሳክተዋል። የትግራይ ህዝብና የትግራይን የበላይነት የሚያቀነቅነውን ለይት ከተቀጣጠለው ህዝባዊ ቁጣ ማዳን ችለዋል። ያን ህዝባዊ ቁጣ ወደ ሰላም፣ ወደ ፍቅር፣ ወደ ምህረት፣ ወደ ሚል መንፈስ በማዞር እና በመጥፎ አይነት አጠፋ ሊቃጣ የነበረውን ነገር በማስተንፈስ በማቆም ለትግራይ ህዝብም ለትግራይ ድንቃንም ትልቁ ለታውለዋል። ያ እንግዲህ በታሪክ መዝገብ ላይ በትግራይ ክልል በወርቃማ ቦታ ተመዝግቦ የሚቀመጥ ጉዳይ ሆነ። በተረፈ ግን ለሌላው ኢትዮጵያዊ በተለይ አዲስ ተስፋን ለሰነቀውና ነገ ከነገ ወዲያ የተሻለ ስራ እድል ይኖረኛል ኢትዮጵያን ከነችበትም ነገር ላይ ተነስቼ ህይወቴን አቃንቼ እኖራለሁ በነፃነት እኩል ሆኜ እሳቸው ኦሮሞ ወይም ደግሞ ከኦሮሞ አካባቢ የመጡ ቢሆኑ ሁላችንም በእኩልነት አስተዳድረው ፍትህን አምጥተው በቃ ሰላማዊ ግንኙነትን ሊያሰፍኑ ይችላሉ ብሎ ተስፋ ያደረገው ግን በሙሉ የከሰረበት ምንም ያላገኘበትና የተማገደበት ነው። ቀደም እንደተከሰተው በሳቸው ተስፋና የንግግር ዲስኩሮች ማሎ ወይም ተማርኮ የድጋፍ ሰልፍ ያዘጋጁት ሁሉ አሁን በሰራ በሰራ ወደ እስር ቤት እየተጋዘ ነው። የሁሉም ኢትዮጵያዊ ናቸው እሳቸው ብሎ ሲገነዘባቸው የነበረ ሁሉ የማን እንደሆነ አሁን በግልጽ ጽንብላቸውን እያወለቁ እያሳዩ ነው። ስለዚህ በአዲስ አበባ ጉዳይ ላይ ባሳዩት አቋም ከእስክንድር ነጋ የባላድራ ንቅናቄ ጋር ወደ ግልጽ ጦርነት እንገባለን ብለው እንደዛ ያስደነፋቸውን ሁኔታም ለተመለከተ ያው አቋማቸው ወዴት እንደሆነ ልባቸው ወዴት እንደሆነ አፋቸው ግን ወዴት እንደሆነ ደግሞ የለየበት ነው። እና ያው ነው ዞሮ ዞሮ አሁንም በአቶ መለስ ስሪትና በአቶ መለስ ውቅር ላይ ቆሞ ፍቅርንና ምንድነው ምህረትን በመስበክ የሚመጣ ለውጥ የለም። መዋቅራዊ ለውጥ የስርዓት ሽግግር እስከሌለ ድረስ የሰው ሽግሽግ ነው የሚሆነው። ሪፎርም ሳይሆን ኢት ኢዝ ፈርጅ። ፈርጅ ማለት እንግዲህ በዛው ባለው ሲስተም ላይ ሰዎችን የመተካት ነው። አንተን የማይደግፉን ወይም የማትፈልጋቸውን ሰዎች ጠርጋ አውጥተህ አንተ በሚታዘዙ ሰዎች የመተካት ነው። ስታሊን ሲያደርገው የነበረው ነው ፈርጅ። ለዚህ አብይ ዱይንግ ዘ ሴም ኢት ኢዝ ፈርጅ ኖት ሪፎርም። ስለዚህ ስራቱን ወደ የትም ለማሻገር ፍላጎትና አቅም የውቀት አቅምም እንደሌላቸው ነው ማየው። በዚህ መልኩ ነው ምረዳው እንግዲህ ነው ያለው ነገር ብዙ
መልካም። እሺ እንግዲህ ብዙ የአሜሪካ ፖለቲካኖች የተለያየ ለብርጫ ከተሳ የተለያየ ቃላት ተጠቅመዋል። ለምሳሌ yes we can በኢትዮጵያ ደግሞ ቅንጅት ላይ ስትመጣ አርማ እንደማድረግ የተለያየ
ቅንጅት ፍቅር ነው ቅንጅት ሰላም ነው ይባላል።
አዎ ልክ እንደዛ አይነት እንትኖች ነበሩ። አብይ ደግሞ ሲመጣ መደመር የሚባል ነገር ይዞ መጣ። እና ጥያቄ ምንድነው መደመር ከማን ጋር የተቀነሰ ነበር ወይ? ስንደመርስ ከምን አንጻር ይሄንን ማያይዘን እንድትመልስል ለምሳሌ ከኤርትራም ግንኙነት አሁን ለምሳሌ ከኤርትራና የኢትዮጵያ ግንኙነት አንዱ የፕሮፓጋንዳው እንትን ነው ማከል ነው። እና እሱ ላይ የኢትዮጵያ ህዝብ ያልተናገረው ብዙ ነገሮች አሉ። በምን ስምምነት ተደረገ? ስለምንድን ነው የተስማሙት? የኢትዮጵያ ህዝብ የሚያውቀው ነገር የለም። ላንተ በምን መልኩ ነበር የተረዳኸው?
በወቅቱ ብንደመር ይሻለናል የሚለው ቃል እና ንግግር የተደመጠው በኢህአዴግ ጉባኤ ላይ በጣም በጭንቅ በነበረበት ጊዜ ነው። አገሩና አንድ ላይ ብንሆን ይሻለናል፣ ብንተሳሰብ፣ አብረን ብንኖር፣ አብሮም ያኗኑረንን አንድ ወርቃማ አማካኝ አግኝተን ብንኖር ይሻለናል በሚል ነው ነው በወቅቱ የተረዳሁት። ነገር ግን በኋላ እንደታየው መደመር መከመር ነው የሆነው። ያ አሰሱም ገሰሱም ስለገባበትና በመደመር ህግ ከተከደ ሊደመሩ የሚችሉ ነገሮችና የማይችሉ ነገሮች ይኖራሉ። እና በጣም የሂሳብ ቀመር ካረግ ነው ብዙ አይነት አከራካሪ ነገሮች ይነሳሉ። በበጎውና በቀላሉ ፍቺው ደግሞ ኮንሰር ነው አብሮ መኖር ይሻለናል፣ አንድነት ይበልጥብናል፣ ከሚያለያየን ይልቅ የሚያቀራርበን ነገር ብዙ ነው ወደሚለው ኮንሰር ነው። በበጎ ጎን ተረተ ነው ጥሩ ነው ለነደል ይችላል። ነገር ግን አቶ አብይ የሄዱበት መንገድ እና ያስፈጸሙበት መንገድ ምንም ውል የሌለው ፍኖተ ካርታ የሌለው ደርዝ የሌለው ቅርጽ የሌለው ነገር ነው። ዝም ብሎ ሁሉንም መከማመር ነው የሆነው። እና ሄዶ መተቃቀፍ ብቻውን እንኳን አይበቃም። ከአቶ ኢሳያስ ጋር ህዝቦቹ እንዲተቃቀፉና በዘላቂነት አብረው እንዲኖሩ ነው የሚፈልገው። በዛን ሰሞን ተንካል ተሄደው ፎቶ ተነስተው ያለምን ሚዲያ ዋይዋስ ብለው ይሁን ቦርደሩ እኮ ተዘግቷል ምንም ይል እና ይሄ ወጣ ወጣ እና እንደ ሸንበቆ እንደሚባለው እና ምንም በኤርትራም ጉዳይ ላይ ሆነ በሌላውም ጉዳይ ላይ የይድረስ ይድረስ ስራ ነው የተሰራው። አሰባውበት አይደለም ከውጪ ተቃዋሚዎችን ሲጋብዙ ምን ሊከሰት እንደሚችል በትጥቅ ትግል ላይ እና በዛ አይነት የአመጣ የፖለቲካ ባህል ውስጥ የነበሩ የፖለቲካ ኃይሎች ወደ ኢትዮጵያ መልካም ምድር ውስጥ ሲገቡ ምን ሊፈጠር እንደሚችል አስቀድሞ መገመት መቻል ነበረባቸው። እንደማለት ይሄንን እንኳን ትንሹ ነገር መገመት ያልቻሉ ሰውዬ በኋላ ደግሞ እኛው ጋብዘን እንዴት እንወጋለን የሚል ማላዘም ሲያሰሙ ነበር። እና ይሄ ምን ያህል በአጭር ርቀት ብቻ የሚመለከቱ ኢትዮጵያን ለመምራት የሚያስችል ያስተዋይነት ያርቆ ተመልካችነት ልቦና እንደሌላቸው ነው የሚገባኝ። እና ያን ብቻ ደግሞ ሳይሆን በዚህ በህዋት ይሰራላቸው መጥፎ ነገር በማረም ብቻ እየተኩራሩ መቀጠል ነው ፈለጉት። ምክንያቱም ለኢትዮጵያ ህዝብ እስክንድር መፈታት ቁርስ ሊሆን አይችልም። ለኢትዮጵያ ህዝብ ከኤርትራ ጋር ሄዶ መተጣጠፍ ምሳሌ ሆኖ አይችልም። ለኢትዮጵያ ህዝብ በሰላምና በነጻነት ለመኖር የሳቸው ማራኪ ንግግር ዋስትና ሊሆን አይችልም። ተቋማዊ ዋስትና ነው የሚያስፈልገው። እና ከአንድ አገዛዝ ከአንድ አውራ ፓርቲ ጨቋኝ አገዛዝ ወደ አንድ አውራ ግለሰብ ማራኪ ንግግር ነው የተሻገረው። እና በዛ ምናልባት ሰው ስነ ልቦናዊ ህክምና አግኝቶ ሊሆን ይችላል። በጣም ሲቀጠቀጥ ሲጠላ ከነበረው ኢትዮጵያዊነት በጣም በሚንቆለጳጰስ አንደበት ደግሞ ሲሰማው ያ ህክምና ሊሆን ይችላል። ያ ግን ህይወትና ኑሮ ሊሆን አይችልም። ስለዚህ ወደ ተጨባጩ ነገር ነው መምጣት ያለብን። እንደተከስተው የተለያዩ የምርጫ ካምፔኖች ይደረጋሉ በተነጠለው ዓለም ላይ የተለያዩ የህብረተሰብን ስነ ልቦናና አስተሳሰብ የማናወጫ ወይም ደግሞ ተጽዕኖ የመፍጠሪያ መንገዶች በደንብ ሪፋይን አድርገዋል ሳይንቲስቶችም ጭምርና ህብረተሰብን እንዴት ማሳመን እንዴት ወደሚፈልጉት አቅጣጫ መውሰድ እንደሚቻል ሳይንስ ሆኖ በብዙ መንገድ ቢሄቪየራል ቼንጅ ጉዳይ ላይ የተሰራበት የተሰጋበት ጉዳይ ነውና እሳቸውን ከአንድ ሴንተር ሆኖ የሚያዛቸው ወይም ደግሞ እሳቸውንም ጭምር አለማምቢያ መጣቸው ማለት በዚህ የተካለ ነውና በዛ መሰረት ሲሰሩ ደግሞ ህዝቡ በዛ መንገድ ሪስፖንድ ማድረጉ የሚጠበቅ ነው የነበረው የሆነውም ያ ነው። ነገር ግን አለባብሶ ቢያርሱ ጋርም ይመለሱ ነው ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል እንደሚባለው የኢትዮጵያ ህዝብን በስብከት እንግዲህ ቢደልሉት ይኸው አሁን በመከራና በጭንቅ ጊዜ የማን እንደሆኑ እየተለየ መፍትሄ ማፍለቅ ያቃታቸው እየተፈረከረኩ ነው። የሳቸው መፍረክረክ ያዲግ መፍረክረክ ሆኗል። ያዲግ ደግሞ መፍረክረክ ያግሪቷም ትርምስ ውስጥ መግባት ዋዜማ ላይ እንድንደርስ እዚህ አይነት ጭንቅ ውስጥ እንድንገባ አድርጎናልና ወሬ ብቻውን መፍትሄ አይሆንም ለማለት
መልካም እንግዲህ ምናልባት እዚሁ ላይ ካነሳው አይቀር መደመርም ስንል የህወሓት ሰዎች ለምሳሌ ይቅርታ አድርገው ማለት ይቅርታ አድርጉልን ብለው ጠይቀው ነው ወይ ይሄን ነገር አድርገናልና ለእንደዚህ አይነት ላጠፋ ነው ጥፋት ይሄ ካሳ ይሁን ብለው ተናግረው ነው ወይ የሚለውንስ እንደምን ተመለከቷል? ምናልባት አጭር ነገር እንፍላስ ካለች ወሷል
ማዘም ላይ ያው ጥያቄ ያለው ህብረተሰቡ እንግዲህ በቴሌቪዥን ያሳዩን ራሳቸው ናቸው ጥፍር መቀሉ እንደዚህ ያደረጉ እንደዛ ያደረጉ ብለው ማንነታቸውንም ጭምር ተክሰው ተናግረዋል። ነገር ግን እነዛን ሰዎች አፍታደው ማያዝ ላይ ደካማ ናቸው። አንድ ጀነራል ግን ለህብረተሰቡ ቀና ማለት ስለሰራ ዩኒፎርም ለብሶ ባህር ዳር ገብቶ ከተማው ነው እና ይሄ ራሱ የፕራዮሪቲ ወይም ቅድሚያ የሚሰጥ ጉዳይ ምን እንደሆነ በግልጽ ያመለክታል። ከዛም በተረፈ ደግሞ አቅማቸውና ጉልበተኝነታቸው ማን ላይ እንደሆነም እየታየ ነው። ስለዚህ እንደገለልተኛ ሁሉን እኩል እንደሚያይ እየተወሰዱ ሊቀጥሉ አይችሉም ከዚህም በኋላ። ከዛም በፊትም ግን ያው በልምምጥና በስንት ደጅ ጥናት ነው እንግዲህ አቶ ክንፈዳኛውንም ሜጀር ጀነራል ይልቀርሱንም ያው ያዙትና እንትን ነው ያው የምርኮኛ ስነ ልቦና እኔ እንደም ይረዳኝ በሎሌነት ይቅርታ ለቃሉ እንግዲህ ሲገረዱለት ለነበረው ህወሓት ያላቸው የሎሌነት ስነ ልቦና ስር የሰደደ ነው። ስለዚህ ማን ላይ ጀግና እንደሚሆኑና ማን ላይ ድመት እንደሚሆኑ እያየን ነው። ስለዚህ ከዛ ብዙ የምንጠብቀው ነገር ያለ አይመስለኝም ምክንያቱም አቅም የላቸው እዛ አካባቢ ላይ አቅም ኖሯቸው መንግስት ሆነው ያንን ወንጀል የሰሩት ሰዎች ሊጠይቁ አልቻሉ። እነዛን ግን ምንድነው እንስታቸው ነገር አቅምና ኃይል ያለው አካል ሰባት ሆነው እንደመር ይቅርታ ምህረት ያልፋል ሁሉም አይነት ጨዋታ ነው። አቅም ለሌለው ደግሞ ጦር አዝምተው ማስተር መግደል ነው እያየን ያለነውና ይሄ የተዛነፈ ደብል ስታንዳርድ ነው። ስለዚህ ሰውየው አንድ ወጥ አቋም እንደሌላቸው የሚያሳያል። ያው ህዝቡም እያየ ያለ ጉዳይ ነው።
በመጨረሻ ወጣት ነና በዘር ከመደራጀት ይልቅ በኢትዮጵያዊነት እንዲሰለፉ ወጣቶችን በዚያ አጋጣሚ መስመክራቸው እንደገና ደግሞ በአጠቃላይ ደግሞ ለኢትዮጵያ ህዝብ ተሰልፎ መልእክት ካለ ምንድን ነው?
መልካም እንግዲህ አሁን ባለው ተጨባጭ ሁኔታና ባለን የፖለቲካ አቋም ላይ ሆነ ስንናገር የተለያዩ ነገሮች ነው የሚሆኑት። ምን ለማለት ነው? አሁን በተጨባጭ በዘር የተሸነሸነና የተተፋፈለ የፖለቲካ ሁኔታ ነው ያለውና ከዛ አንፃር በዘር በተለይ ህወሓት ነው የጦር ኃይል ጭምር እያዋቀሩ ያሉ ኃይሎች አሉ እና ከዛ አንጻር ወደ ኢትዮጵያዊነት መምጫ መንገዱ ምንድን ነው የሚለው ነው እንግዲህ ትልቁ ፈተና የሚሆነው። ያን ነገር በድርድርና በመቀባበል ሊያዋጣን የሚችለው ያ እንደሆነ፣ በአብሮነት ሊያቆመን የሚችለው ሊያናወረን የሚችለው ኢትዮጵያዊነት ምን አይነት መልክ የያዘው ነው የሚለውንም ጭምር አብረን በጋራ ልንነድፈው የሚገባ ጉዳይ ነው አድርጌ የምወስደው። እና ከዛ አንጻር በብሔር መደራጀት ግድ ከሆነ በብሔር መደራጀት ተገቢ ነው ብዬ አምናለሁ። ዘረኝነት ግን ግድ አይደለም፣ አንደኛ ነገር። ሁለተኛ ደግሞ በኢትዮጵያዊነት ጥላ ስር ሁላችንም ለመሰብሰብ እንድንችል ትልቁ ታዛና ከለላ ሆኖን ኢትዮጵያዊነት ሊያሰባስበን እንዲችል የተለያዩ በብሔር መስክ ተሰልፈው ህብረተሰቡን ወደ ተለያየ አቅጣጫ የሚያንዣዋዡት የፖለቲካ ሊቃን መጀመሪያ ስምምነትና መቀባበል ላይ ሊደርሱ ይገባል ብዬ አምናለሁ። እና እነዚህ ነገሮች ከተከናወኑ በኢትዮጵያዊነት ሁላችንንም ሊያሰባስብ ለሁላችንም አንደኝታ መከታ ጥላ ሊሆን የሚችል ኢትዮጵያዊነትን ቀምረን በዛ ስር ልንሰባሰብ እንችላለን። እነዛ ነገሮች ደግሞ እሴቶች ላይ ነው የሚገነቡት፤ እኩልነት፣ ፍትህ፣ ነጻነት፣ መብት የሚሉት ነገሮች ላይ፣ ኃላፊነት፣ አርበኝነት እንዲህ ያሉ ነገሮች ላይ ስለሆነ እነዛን ወደ መነጋገርና እነዛን አንጥሮ አውጥቶ በእነሱ ላይ በእኩል ዜግነት አብረን የምንቆምበትን መንገድ ብንተልም ጥሩ ነው። ከዛ በተረፈ ግን በብሔር አጥር ውስጥ ሆኖ እና በብሔር አደረጃጀት ውስጥ ሆኖ ኢትዮጵያዊነት ሱስ ነው ምናምን የሚባለውም ደግሞ አያስኬድም። ስለዚህ ሆነ ብሬክሩ ሊኖረን ይገባል። በዚህ በዘር የተሰለፉ ኃይሎች አሉ በአንድ በኩል፣ በሌላ በኩል ደግሞ በኢትዮጵያዊነት ምንም እንኳን በህብረተሰብ ውስጥ ትልቅ ቦታ ቢኖረውም በፖለቲካ ርዕዮተ ዓለምነት መልክ ግን በደንብ የተቀመረም አልሆነም። ስለዚህ እነዚህን ሊያስታርቅና ሊያናብብ የሚችል አንድ መውጫ መንገድ አማካኝ፣ ወርቃማ አማካኝ ያስፈልገናል ብዬ አምናለሁ።
እሺ፣ ጋዜጠኛ አናኒያ ሶሪ ለቃለ መጠይቅ ፈቃደኛ ስለሆንክ በድጋሚ በፍኖተ ሪ ተመልካችና በፍኖተ ዲሞክራሲ ሬዲዮ የሃፋ ድምጽ ልሳን ስም አመሰግናለሁ። በጣም እናመሰግናለን።
እኔም አመሰግናለሁ። እንግዲህ ያው ረዘም ያለ ቆይታ ነው የነበረን። እንግዲህ ሌላም ጊዜ እንዲሁ እየተገናኘን ሀሳቦች እናዳብራለን ብዬ አስባለሁ። እንግዲህ አርጋችሁ ስለጋበዛችሁኝ አመሰግናለሁ።
Gazeteña, gazeteña.